የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መጋቢት 1 2014 ዓ.ም ዝግጅታችን ጀመረ። በትግራይ ክልል በተከሰተው የምግብ እጥረት ምክንያት ከ200 በላይ ሰዎች ከትግራይ ክልል ወደ ቆቦ መግባታቸውን የከተማዋ ከንቲባ አስታወቁ።
እነሱ አመጣጣቸው ረሃብን ነው። ከረሃብ ጋር የተያያዘ ጥያቄው ነገር ግን ደግሞ ውስጥ ላይ ያለውን እሱም ለሌሎቹ አካል ለመርማሪዎቹ ሰእከን የተለየ ቦታ አስቀምጠው እነሱም ዜጋ ናቸው፣ በደንብ ማየት አለብን ብለን እናስባለን።
የሰማችኋቸው የቆቦ ከንቲባ የሆኑትን አቶ ሰኢድ አባተን ነው። በከተማዋ የሚገኙ ተፈናቃዮች ዙሪያ አነጋግረናቸዋል። በሌላ በኩል ደግሞ የትግራይ ክልል የውጭ ግንኙነት አስተባባሪ መሆናቸውን የሚናገሩት ካናዳ የሚገኙት አቶ ዮሐንስ አብርሃም ከቤተሰብ ጋር ለመገናኘት ከሚደረግ እንቅስቃሴ ውጪ ምግብ ፍለጋ የሚደረግ ስደት የለም ሲሉ ለአሜሪካ ድምፅ ተናግረዋል።
በአማራ ክልል ለምሳሌ ራያ አካባቢ ያሉት ተጋሩ ቤተሰቦቻቸውን ለማየት በአማራ ወገን ካለው ዘመዳቸው ጋር ለመገናኘት የሚደረግ እንቅስቃሴ ሊኖር ይችላል። እንደዚህ ምግብ ፍለጋ በስደተኝነት ሊመደብ የሚችል እንቅስቃሴ ግን እስካሁን የሚታወቅ ነገር የለም፣ እኔም የማውቀው ነገር የለም።
የዚህን ዜና ዝርዝር በአብይ ርዕሳችን ይዘናል። ሌሎች ጥንቅሮችም በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብሳይትና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ በማለት በቀጥታ ልትከታተሉን ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የአብይ ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዩናይት ስቴትሷ ምክትል ፕሬዚዳንት ካማላ ሃሪስ ሩሲያ በዩክሬን ላይ በፈጸመችው ወረራና ሕፃናትና ነፍሰ ጡር እናቶች በወሊድ አገልግሎት መስጫ ሆስፒታል ውስጥ የቦምብ ጥቃት ደረሰባቸው የሚለውን ጨምሮ ዓለም አቀፍ የጦር ወንጀል ምርመራ እንዲደረግ ሲሉ የዓለም መሪዎች ዛሬ ሐሙስ ላሰሙት ጥሪ ድጋፋቸውን ሰጡ። ሃሪስ በዋርሶ አገራቸው በምስራቅ አውሮፓ ላሉ የኔቶ አጋሮቿ የምትሰጠውን ድጋፍ ለማሳየት ከፖላንድ ፕሬዚዳንት አንድሬ ዱዳ ጋር ተገናኝተው ከመወያየታቸው አስቀድሞ በሰጡት በዚህ አስተያየት ወቅት የተባለውን ምርመራ አስፈላጊነት አጽንኦት ሰጥተው ተናግረዋል። ይህ ምክትል ፕሬዚዳንት ሃሪስ የሩሲያ ድርጊት ይመርመር የሚለው ጥሪ የተሰማው የዩክሬን ባለስልጣናት እንዳሉት የሩሲያ አየር ድብደባ በዩክሬኗ የማሪፖል ከተማ በሚገኝ አንድ የእናቶች ሕክምና መስጫ ሆስፒታል ላይ በደረሰ ጉዳት አንድ ሕፃንን ጨምሮ ለሶስት ሰዎች ሕይወት መጥፋት ምክንያት መሆኑ በተዘገበ ማግስት ነው። ዩክሬን ውስጥ ሩሲያውያን የጦር ወንጀሎችን እየፈጸሙ መሆኑ ለእኛ ግልጽ ነው ካሉት ከሆላንዱ ፕሬዚዳንት ዱዳ ጎን የቆሙት ሃሪስ ያለ ጥርጥር መመርመር አለበት፣ እናም ሁላችንም ልንመለከተው ይገባል ብለዋል። ሃሪስ በመግለጫቸው ወቅት ሩሲያ በዩክሬን ላይ ባካሄደችው ፍትሐዊ ያልሆነ ባሉት ወረራ የተጎዱ ንጹሐን ዜጎችን ለመደገፍ አገራቸው የምትሰጠውን አዲስ የ53 ሚሊዮን ዶላር የሰብአዊ እርዳታም ይፋ አድርገዋል። ከሁለት ሳምንታት በፊት ዩናይትድ ስቴትስ ለሕክምና ቁሳቁሶች ለምግብ፣ ለሙቀት ሰጪ አልባሳት እንዲሁም ለሌሎች አስፈላጊ ቁሳቁሶች የሚውል 54 ሚሊዮን ዶላር መለገሷም የሚታወስ ነው። በሌላ ተያያዥ ዜና የዩክሬንና የሩሲያ የውጭ ጉዳይ ሚኒስትሮች ዛሬ በቱርክ ጋባዥነት ተወያይተዋል። ሩሲያ በጎረቤቷ ዩክሬን ላይ ሙሉ ወረራ ከፈጸመችበት ጊዜ አንስቶ በሁለቱ ሀገሮች መካከል በከፍተኛ ባለስልጣናት የተደረገ የመጀመሪያው ውይይት ነው። ሆኖም 90 ደቂቃዎች ከፈጀው ውይይት በኋላ ሁለቱም ወገኖች ምንም ለውጥ አምጪ ስምምነት ያለመደረሱም ነው ያስታወቁት። የዩክሬኑ የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ለ24 ሰዓታት የተኩስ አቁም ስለሚደረግበት ሁኔታ ቢወያዩም ስምምነት ላይ ግን ያለመደረሱም ነው ያስረዱት። የዩናይት ስቴትስ የህዝብ ተወካዮች ምክር ቤት ፕሬዚዳንት ጆ ባይደን በዩክሬን እየጨመረ ለመጣው ግጭት ምላሽ ለመስጠት ነዳጅ ከራሽያ ወደ ዩናይት ስቴትስ እንዳይገባ ያስተላለፉትን እግድ በህግ የሚደግፍ ረቂቅ ህግ ትላንት በከፍተኛ አብላጫ ድምፅ አጽድቋል። በርዕሱ ላይ የአሜሪካ ድምፅ ያጠናቀረውን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
በዩናይትድ ስቴትስ ምክር ቤት ውስጥ ተወካይ የሆኑት ሁለቱም ፓርቲዎች በአሜሪካ የነዳጅ ዋጋ እንዲያሻቅብ ያደርግም ለዩክሬን ያላቸውን ድጋፍ የሚያሳይ ውሳኔ ለማሳለፍ በጉጉት ሲጠብቁ ቆይተዋል። በመሆኑም ትላንትና ማታ ከራሽያ ነዳጅ እንዳይገባ የሚያግደውን ረቂቅ ህግ አጽድቀው ወደ ህግ አስፈጻሚው አካል መርተውታል። ከቀናት በፊት ግን የባይደን አስተዳደር የሩሲያን ነዳጅ ማገድ የዓለም ኃይል አቅርቦቶችን ሊቀንስና በአሜሪካ ነዋሪዎች ዘንድ ታይቶ የማይታወቅ የዋጋ ግሽበት እየታየ ባለበት ወቅት የነዳጅ ዋጋን ሊጨምር ይችላል የሚል ስጋት ነበረው።
Since Putin began his military buildup on Ukrainian borders, just since then, the price of the gas of the
United States ከውጭ ከመታስገባው ነዳጅ ከራሽያ የሚመጣው በጣም ዝቅተኛ መጠን ያለው ቢሆንም በፑቲን መንግስት ኢኮኖሚ ላይ የሚጣለው ማዕቀብ አሜሪካ ዋጋ ለምትሰጠው ሴት ፈተና አድርገው ለሚቆጥሩት የህግ አውጪ ምክር ቤት አባላት ትልቅ ዋጋ የሚያስከፍል ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወጋት ባቂው የቀድሞ የደቡብ ኮሪያ አቃቢ ህግ ባለስልጣን ዩን ሶክ ዮል የፊታችን ግንቦት የመሪነቱን መንበር ሲረከቡ ከሚጠብቋቸው የውጭ ፖሊሲ ፈተናዎች ከሁሉ የበረታው የተባለው ምን መልክ እንደሚኖረው ከወዲሁ አስተዋሽ መልእክት የፕሬዝዳንታዊ ምርጫ አሸናፊ መሆናቸው ይፋ በተደረገ 3 ሰዓታት ውስጥ ደረሳቸው። መንግስታዊው የዜና አገልግሎት እንደዘገበው በኮሪያ ልሳነ ምድር ላይ ከፍተኛ ውጥረት ይከስታል በተባለ እርምጃ ፒዮንግያንግ በቅርቡ ወታደራዊ የስለላ ሳተላይት ለማምጠቅ ማቀዷን የሚጠቁም ፍንጭ ሰጥታለች። ሰሜን ኮሪያ የምታመጥቃት ሳተላይት የአሜሪካ ኢምፔሪያሊዝም ወራሪ ሰራዊት ያለችውና በክልሉ ያሉት ሸሪኮቻቸው ያለቻቸው ወገኖች የሚያደርጓቸውን እንቅስቃሴዎች ድርጊቱ እየሆነ ባለበት ቅጽበት መረጃ ትሰጣለች ሲል መንግስታዊው የኮሪያ ማዕከላዊ የዜና አገልግሎት ጨምሮ ዘግቧል። ይሁንና ዩናይትድ ስቴትስና አጋሮቿ ግን የሰሜን ኮሪያን አዲስ ሳተላይት የማምጠቅ እቅድ በተባበሩት መንግስታት ጸጥታው ምክር ቤት ውሳኔዎች ከተከለከለ የረጅም ርቀት ተወንጫፊ ሚሳኤል ቴክኖሎጂ ሙከራ እቅድ ጋር አዛምደውታል። በሌላ በኩል ከሰሜን ኮሪያ አቅራቢያ የሚያደርገውን የደህንነት ክትትል ጥረት የሚያጠናክር መሆኑንና እንዲሁም በአካባቢው ያሉት የቦለስቲክ ሚሳኤል መከላከያ ኃይሎች ዝግጁነት እየጨመረ መሆኑን የዩናይትድ ስቴትስ ጦር ኃይል በትላንትናው ዕለት ይፋ አድርጓል። የፔንታገን ቃል አቀባይ ጆን ኪርቢ በመደበኛ ጋዜጣዊ መግለጫቸው ወቅት ሲናገሩ የሚያሳስቡን ጉዳዮች ምንነት ግልጽ አድርገናል፣ የምንወስዳቸው እርምጃዎች በዋናነት ለነኚህ ስጋቶች ትኩረት ለመስጠት ነው ያሉት። በያዝነው ሳምንት መጀመሪያ ላይ የወጣ አንድ የግምገማ ሪፖርት እንደጠቆመው የዩናይትድ ስቴትስ የመረጃ ባለስልጣናት ሰሜን ኮሪያ በያዝነው የአውሮፓውያኑ 2022 መገባደጃ ግድም አህጉር አቋራጭ የቦለስቲክ ሚሳይል ልታስወነጭፍ ትችላለች አሊያም የኒውክሌር ሙከራ ታካሂድ ይሆናል ከሚል ድምዳሜ ላይ ደርሰዋል። አዲሶቹ ሐሳቦቿ የሰሜን ኮሪያው ፕሬዝዳንት ኪም እና የቀድሞ የዩናይትድ ስቴትስ አቻቸው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር ከ2017 አንስቶ ተከታታይ ውይይቶችን ከማድረጋቸው አስቀድሞ ወደ ነበረው ውጥረት የሚመልሱ እርምጃዎች ተደግፈው ተወስደዋል። የሁለቱ መሪዎች ውይይቶች እንደ አውሮፓውያን የዘመን አቆጣጠር በ2019 ዓመተ ምህረት መፋረሱን ተከትሎም ሰሜን ኮሪያ የሚሳኤል ሙከራዋን አጠናክራ ከፍታበታለች። ቱርክና እስራኤል ግንኙነታቸውን ቢያድሱም በሩሲያና በዩክሬን ጦርነት ዙሪያ በያዙት አደራዳሪነት ሚና የሚያራምዱት ዓላማ ግን ለየቅል ነው ተባለ። ሁለቱ አገሮች ሻክሮ የቆየው ግንኙነታቸውን ለማደስ በአመታት ውስጥ ካሳዩት ሁሉ የላቀ ነው የተባለ እርምጃ ሲወስዱ፣ እንደ አንዳንድ ተንታኞች እይታ ግን ሁለቱ የአካባቢው ግዙፍ ኃይሎች ሩሲያ በዩክሬን ላይ የከፈተችው ጦርነት በሰላማዊ መንገድ እንደሚያበቃ የያዙትን ጥረት በየፊናቸው በተናጠል ማካሄድ መምረጣቸውን በመጠቆም ልዩነታቸውን አመላክተዋል። የቱርኩ ፕሬዝዳንት ሬቺፕ ታይብ ኤርዶዋን ከአስር ዓመታት በላይ ለዘለቀው ውጥረት የተመላ ግንኙነታቸው አንዳች ለውጥ የሚያመጣ ታሪካዊ ጉብኝት ሲሉ በጠሩት አጋጣሚ ለእስራኤሉ አቻቸው አይዛክ ሄርዞግ ትላንት ረቡዕ አንካራ ላይ አቀባበል አድርገውላቸዋል። መንግስታዊው ኃላፊነታቸው በአብዛኛው በክብር ስነ ስርዓቶች የተገደበው ሄርዞግ እንደ አውሮፓውያን የዘመን አቆጣጠር በ2008 የእስራኤሉ ጠቅላይ ሚኒስትር በዚያች ሀገር ካደረጉት የመጨረሻ ጉብኝት ወዲህ ቱርክን በመጎብኘት የመጀመሪያው ከፍተኛ የእስራኤል ባለስልጣን ሆነዋል። ኤርዶዋን ከሄርዞግ ጋር በሰጡት ጋዜጣዊ መግለጫ እርሳቸውና የእስራኤሉ ፕሬዚዳንት በዩክሬን ያለውን ሁኔታ አስመልክቶ ሐሳብ መለዋወጣቸውንና ውይይታቸውም በሁለትዮሽና ቀጠናውን በሚመለከቱ ጉዳዮች ለመተባበር አዲስ እድሎችን ይፈጥሩ ይሆናል በሚል ያደረባቸውን ተስፋ ገልጠዋል። ይሁንና የውይይታቸውን ይዘትም ሆነ ቀጣዩን አስመልክቶ ዝርዝር ማብራሪያ አልሰጡም። በዩክሬን ያለው ጦርነት ዓለምን በሙሉ ያስደነገጠ የሰብአዊ አደጋ ነው ያሉት ሄርዞግ እንዲህ ያለ የሰው ልጆች ስቃይ ባለበት ደንታቢስ መሆን አንችልም፣ እናም ለደም መፋሰሱ ማብቂያ የሚያግዝ ማንኛውንም ጥረት በአዎንታ እቀበላለሁ ነው ያሉት። የእስራኤል ጠቅላይ ሚኒስትር ናታሊ ቤኔትና መንግስታቸውም በጉዳዩ ዙሪያ የተቻላቸውን ሁሉ እየሰሩ መሆናቸውን የተናገሩት ሄርዞግ አክለውም የቱርክን የሽምግልና ጥረት በተመለከተም አዎንታዊ ውጤት ያፈራ ዘንድ እጸልያለሁ ብለዋል። የሩሲያ ቱጃሮች ምዕራባውያኑ ከሚወስዱት እርምጃ ለማምለጥ ሀብታቸውን ለማሸሽ አይናቸውን ዱባይ ላይ መጣላቸው ተነገረ። የሩሲያን የዩክሬን ወረራ ተከትሎ ምዕራባውያን አገሮች በሞስኮ ላይ ከጣሏቸውና እየበረቱ ከመጡት ማዕቀቦች ለመከለል ባለጸጋ ሩሲያውያን ሀብታቸውን ከአውሮፓ ወደ ዱባይ ለማዛወር እየጣሩ መሆናቸውን የሕግና የፋይናንስ መረጃ ምንጮች ጠቆሙ። እምብዛም ሕጎችና ደንቦች የማይከበሩባት የባህረ ሰላጤዋ የፋይናንስና የንግድ ማዕከል የሆነችው ዱባይ ለዓለማችን ቱባ ባለትጃሮች ልዩ መስህብ ሆና መቆየቷም ይታወቃል። አሁንም ከምዕራባውያኑ አጋሮቿና ከሞስኮ ከአንዳቸውም ጎን ያለመሰለፍ ፍላጎት ያንጸባረቀችው የተባበሩት አረብ ኤሚሬት ዝንባሌ ሩሲያውያኑ ለገንዘባቸው የተሻለ ዋስትና ከዚያ እንደሚያገኙ እምነት እንዲያድርባቸው ማድረጉ እየተዘገበ ነው። ባለፉት ዓመታት ውስጥ ከሩሲያ ጋር ያላትን ግንኙነት ይበልጥ እያጠናከረች የመጣችው የተባበሩት አረብ ኤሚሬት ምዕራባውያኑ በሞስኮ ላይ የጣሏቸውን ማዕቀቦች የሚስተካከል እርምጃ ካለመውሰዷን ባሻገር ማዕከላዊ ባንኳም ማዕቀቦችን በተመለከተ ለሀገሪቱ ባንኮችና ተቋማት እስካሁን መመሪያ ለመስጠቱ ተጠቁመዋል። ሩሲያውያኑ ባለጸጎች ገንዘባቸውን በአሁኑ ወቅት በሩሲያ ተቋማት፣ የንግድ ድርጅቶችና ግለሰቦች ላይ የተጣሉትን ማዕቀቦች ተግባራዊ በሚያደርጉት በስዊዘርላንድና በለንደን ከሚገኙ ባንኮች ገንዘብ ወደ ዱባይ ለማዛወር እየጣሩ መሆናቸውን የአንድ ግዙፍ የስዊስ የግል ባንክ ከፍተኛ የባንክ ባለሙያና ጉዳዩን በቅርበት የሚከታተሉ የሕግ ሰው ተናገሩ። ዋና መቀመጫቸውን በዱባይ ያደረጉት የሕግ ሰው ድርጅታቸው በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ሀብት በምን ያህል ፍጥነት ወደ ባህረ ሰላጤዋ አረብ ሀገር ማዛወር ይቻላል የሚሉ ጥያቄዎች የሩሲያ መሰረት ካላቸው ድርጅቶች እየደረሳቸው መሆኑን ተናግረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት መጋቢት 1 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ለማስታወስ ያክል ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እናልፋለን። በትግራይ ክልል በተከሰተው የምግብ እጥረት ምክንያት ከ200 በላይ ሰዎች ከትግራይ ወደ ቆቦ ከተማ መግባታቸውን የከተማዋ ከንቲባ ገልጸዋል። የትግራይ ክልል የውጭ ግንኙነት አስተባባሪ መሆናቸውን የሚናገሩት አቶ ዮሐንስ አብርሃም ዛሬ ለአሜሪካ ድምጽ በሰጡት ቃለ ምልልስ ደግሞ ከቤተሰብ ጋር ለመገናኘት የሚደረጉ እንቅስቃሴዎች ከመኖራቸው ውጪ ምግብ ፍለጋ እንደ ስደተኛነት ሊመደብ የሚችል እንቅስቃሴ የለም ብለዋል። በጦርነቱ ምክንያት ከዋጃና ጥሙጋ ተፈናቅለው ቀደም ሲል የገቡትን ጨምሮ ከ50,000 በላይ ቁጥር ያለው ተፈናቃይ ከተማቸው ውስጥ እንደሚገኝ የገለጹት የቆቦ ከተማ ከንቲባ አቶ ሰኢድ አባተ የተፈጠረውን መጨናነቅ ለማስቀረት ተፈናቃዮቹን ወደ ሌላ ቦታ ለማዛወር መታቀዱን አመልክተዋል። ጉዳዩን አስመልክቶ ያነጋገርናቸው የዓለም አቀፍ ቀይ መስቀል ኮሚቴ ኮሚኒኬሽንስ ኃላፊ አቶ ዘውዱ አያሌው ቆቦ ከሚገኙት ተፈናቃዮች ወደ 12,000 ለሚጠጉት ሰብአዊ እርዳታ መደረጉንና ከትግራይ ክልል ተፈናቅለው ወደ ቆቦ የገቡ ሰዎች መኖራቸውን መስማታቸውን ጨምረው ገልጸዋል። መስፍን አራጌ ዝርዝር አለው።
የቆቦ ከተማ አስተዳደር ከንቲባ አቶ ሰይድ አባተ ቀደም ሲል ከተማዋ ካቀራቢያ ቀበሌዎችና ከተሞች ከሚመጡት ባሻገር ካጎራባች ትግራይ ክልል ማዕከላዊ አካባቢ የሚመጡ ተፈናቃዮችን መቀበል መጀመራቸውን ይናገራሉ።
ማህል ትግራይ አካባቢ የሚመጡ ተፈናቃዮችን ወደፊት በጋራ ግምግመን ቦታዎችን ወደሚመለከተው ቦታ ለማሰብ ጥረት እየተደረገ ነው። ቦታውን ገና በውል አልገመገምንም። ነገር ግን አስተፋፈራቸው ለየብቻ ነው የምናደርገው።
ምን ያህል የሆነ አሁን በተለይ ከማህል ትግራይ አካባቢ መምጣት የጀመሩት?
ያው አመጣጣቸውን ነው ቁጥራቸውን በትክክል በዳታ ለመያዝ የአመራር ስምሪትና የሙያተኛ ስምሪት ልክን ይመስፈከራል። ቁጥራቸውን በትክክል አናውቀውም። ቁጥራቸውን በትክክል ከያዝን በኋላ እናሳውቃቸዋለን።
መገመት ይቻላል ግን?
አዎ ከሁለት መቶ በላይ ነው ሊሆን የሚችሉት በግምት። በዛ ነው ግን ትክክለኛ ዳታ ላይ ለማስፈር እያጣራ ነው ያለን።
ከዋጃ ጥሙጋ አላማጣ አካባቢ የሚመጡት ተፈናቃዮች የጸጥታው ጉዳይ ስላሳሰባቸው እንደሆነ በተደጋጋሚ ሲነገሩ ይሰማሉ። ከመሀል ትግራይ የመጡት ሰዎች ምክንያታቸው በምን እንደሆነ ለማወቅ ተችሎ ይሆን?
እነሱ አመጣጣቸው ረሀብ ነው። ከረሀብ ጋር የተያያዘ ነው ጥያቄው። ነገር ግን ደግሞ ውስጡ ላይ ያለውን እሱን ለሌሎቹ አካል ለምርማሪዎቹ ሰርተን የተለየ ቦታ አስቀምጠው እነሱም ዜጋ ናቸው በደንብ ማየትና መጠቀም አለብን ብለን እናስባለን።
በሌላ በኩል ትግራይ ክልል ውስጥ ደረሰ በተባለ የምግብ እጥረት ምክንያት ነዋሪዎች ወደ አጎራባች ክልሎችና ሀገራት እየተሰደዱ ነው ስለሚሉ መረጃዎች በአሜሪካ ድምጽ ዘጋቢው ሀብታሙ ስዩም የተጠየቁት የትግራይ ክልል የውጭ ግንኙነት አስተባባሪ አቶ ዮሐንስ አብርሃም የኢትዮጵያ መንግስት የሰብአዊ ድጋፎችን ዝውውር በማገዱ በክልሉ ውስጥ የምግብ እጥረትን የመሰሉ ችግሮች መፈጠራቸውን አስታውሰው የሚባለው አይነት መፈናቀል ግን እንደሌለ ተናግረዋል።
ሪፖርቶቹ አንዳንዶቹ ሪፖርቶች በተለይ በማህበራዊ ሚዲያ የሚወጡትን እያየናቸው ነው። ትግራይ ላለፉት 16 ወራት ሙሉ በሆነ መዘጋት ውስጥ ነው ያለው። በኤርትራ ኃይሎች እና በኢትዮጵያ ኃይሎች እንደዚሁም የአማራ ልዩ ኃይል ከቅርብ ጊዜ ወዲህ በተለይ ደግሞ የትግራይ ኃይሎች መቀሌን ከመቆጣጠራቸው በኋላ ወደ ትግራይ የሚገባ እህልም ሆነ መድኃኒት የለም ማለት ይቻላል። በጣም ጥቂት የሆነ አልፎ አልፎ ካልሆነ በስተቀር የሚገባ ነገር የለም። ዓለም አቀፍ ድርጅቶችም እየገለጹ እንዳሉት በተለይ ከታህሳስ አጋማሽ ዲሰምበር አጋማሽ ጀምሮ ወደ ትግራይ የገባ ምንም አይነት ነገር የለም። በቅርቡ የተወሰኑ ሰምተናል። በዚህ የተነሳ ትግራይ ውስጥ በጣም ከፍተኛ የሆነ ችግር አለ። ይሄ ችግር ሰው ሰራሽ ችግር ነው። በተለይ በኢትዮጵያና በኤርትራ መንግስት እየተሰራ ሰው ሰራሽ ችግር ነው የትግራይ ህዝብ ላይ የወረደበት ያለው። በዚህ የተነሳ ችግሩ እንዳለ የታወቀ ነገር ነው። ይህ እንዳለ ሆኖ ግን በዚህ ምክንያት ወደ ጎረቤት ሀገር ወይም ደግሞ ክልል እየተሰደዱ ያሉ አሉ የሚባለው ግን በአብዛኛው ከእውነትነት የራቀ ነው። ቤተሰብ ለመጠየቅ ከቤተሰብ ጋር ለመገናኘት በተወሰነ መልኩ እንቅስቃሴዎች አሉ። በአማራ ክልል ለምሳሌ ራያ አካባቢ ያሉት ተጋሩ ቤተሰቦቻቸውን ለማየት ወደ በአማራ ወገን ካለው ዘመዳቸው ጋር ለመገናኘት የሚደረግ እንቅስቃሴ ሊኖር ይችላል። እንደዚህ ምግብ ፍለጋ በስደተኝነት ሊመደብ የሚችል እንቅስቃሴ ግን እስካሁን የሚታወቅ ነገር የለም። እኔም የማውቀው ነገር የለም። ሀብታሙ፣
ከትግራይ አካባቢ ተፈናቃዮች በስፋትና በተከታታይ መምጣታቸውን ተከትሎ በከተማዋ ስጋትና ውጥረት መፈጠሩን የሚናገሩት ደግሞ ቆቦ ከተማ ውስጥ በመንግስት ስራ የሚተዳደሩት ጥላሁን አሻግሬ ናቸው። ተፈናቅለው ወደ ቆቦ ከተማ የገቡትን የማዕከላዊ ትግራይ ተፈናቃዮች 400 ሊደርሱ እንደሚችሉ ግምታቸውን ያስቀምጣሉ።
ምናልባት እንደሌላው አካባቢ ጦርነት ተገባዷን ብሎ ሊያምን ይችላል። እንደኛ ግን በጦርነት ቀጠና ስር ነው ያለ ነው። እስከ 10 ኪሎ ሜትር ነው ርቀቱ የጠላት ግንባር ያለው ፊት ለፊት። በቅርቡ በዚህ 3-4 ቀን ውስጥ ሳምንት ባልሞላ ጊዜ ውስጥ ከተለያዩ የትግራይ አካባቢዎች ከመቀሌም ከሽሬም አካባቢ በርካታ ቁጥር ያለው ነዋሪ ወደ ከተማው እየገባ ነው ያለው። በየቀኑ ነው የሚገባ ቁጥሩ። ያው ሲጠየቁም እነሱም ከዚህ ከምግብ ማጣት ጋር ተያይዞ ረሀብ እንደገባና እዛ ያለው አስተዳደር እንዳልተመቻቸው ነው እየገለጹ ያሉት። በርካታ ተሽከርካሪ ከመግባቱ ጋር ተያይዞ ተሽከርካሪውም የሰው ኃይሉም በጣም በተጨናነቀ ነው መልኩ ያለው። ከመቀሌም ከሽሬም አካባቢ በርካታ ቁጥር ያለው ሰው እየመጣ ነው። በዚሁም ልክ ደግሞ ማህበረሰቡም ስጋት አለው። ይሄ እየገባ ያለው አካል ከጀርባው ምንድን ነው? እውነት ተርቦ የመጣ ነው ወይ ወይስ በኋላ አንድ ችግር ቢፈጠር ከጀርባ ሆኖ አያጠቃሙ የሚል የማህበረሰቡ ደግሞ ከፍተኛ ስጋት አሁን በዛ ልክ ነው ያለው።
የቆቦ ከተማ አስተዳደር ከንቲባ ሰይድ አባተ ለአሜሪካ ድምፅ እንደገለጹት በሰሜኑ አካባቢ በተፈጠረው ጦርነት በአብዛኛው ከራያ አላማጣ፣ ከዋጃ ጥሙጋና ከራያ ኦፍላ አካባቢዎች ተፈናቅለው ወደ ቆቦ ከተማ የመጡት ሰዎች ቁጥር 51 ሺህ አልፏል። ይህንንም ተከትሎ ከተማዋ መሸከም ከሚገባት በላይ ሰዎችን ለማስተናገድ ተገዳለች የሚሉት ከንቲባው ተፈናቃዮችን ወደ ተመረጡ የመጠለያ ቦታዎች ለማዘዋወር እንቅስቃሴ መጀመሩን ጠቅሰዋል።
ከበፊት ነዋሪዎች ጋር ከደማንጎ በጣም ከፍተኛ የሆነ የህዝብ ቁጥር ነው ያለው። ከነዚህ ጋር በተያያዘ በከፍተኛ ደረጃ የውሃ ፍጆታውን ስለሚጨምር የውሃ ችግር አለ፣ የመብራትም ችግር አለ። መቋቋም የሚችልበት ደረጃ ላይ ስላልሆነ ይህን የዞንና የክልል የፌዴራል ሙያተኞች አደጋ መከላከልና ምግብ ዋስትና ይህንን ቁጥር ይዘው ለማስፈር በቂ ዝግጅት አድርገዋል፣ ገምግመዋል። ዛሬ ቅድመ ዝግጅት ግምገማን እንደውም አጋጣሚ
ተፈናቃዮቹን ወደ ሌሎች አካባቢዎች የማዘዋወር እንቅስቃሴው በጥንቃቄ ካልተፈጸመ የሚያስከትለው ጉዳት የከፋ ነው ሲሉ አስተያየታቸውን የሰጡት ከዋጃ ተፈናቅለው ቆቦ መኖር ከጀመሩ 2 ወራት ገደማ የሆናቸው ስማቸውን መጥቀስ ያልፈለጉ አስተያየት ሰጪ ናቸው።
መጠለያ በተባለው መንገድ ፌር አይደለም። አሁን ሊወስዱ ሲያሰቡትኝ ድሌ ሮቃ የሚባል ቦታ ነው። እዛ አካባቢ ደግሞ የትራንስፖርት አገልግሎት የለም። አብዛኛው ሰው እዚህ ያለው አሁን መጫቶች አሉ፣ ነፍሰ ጡሮች አሉ፣ አዛውንቶች አሉ፣ እርጉዞች አሉ። አንዲት እርጉዝ መውለድ እንኳን ምጥ ቢመጣባት የትራንስፖርት አገልግሎት ማግኘት አችልም። ሁለተኛ እዛ አካባቢ ያው ከዚህ በፊትም ግጭት ነበረ በአፋርና በአማራ ክልል አካባቢ። ስለዚህ አሁን ይሄኛው ሀይል ሄዶ ሲሰፍር ሌላ ትንሽ ነገር ነው የሚያስፈልገው ግጭት ለማስነሳት። አንደኛ የምትዋሰፍሩባቸው እንደዚህ ሊሏቸው ይችላሉ ለነዛኞቹ። ሁለተኛ እዛ አካባቢ ደግሞ ብዙ ጅምላ ጭፍጨፋ የተካሄደበት ስለሆነ የትግራይ ክልል ናቸው የመጡት ትግሬዎች ናቸው ብለው በቀላሉ የታጠቁትን ሀይል እዛ አካባቢ ያሉትን ነገር ሊቆሰቆስ ይችላል። እና ቦታው ፌር አይደለም። ቆቦ ከተማ መቀመጥ አደጋም ስላለው እሱ አይሞክርም፣ መነሳት የግድ ይላል። ግን አንስተ የምትወስድበት ቦታ የተመቻቸ መሆን መቻል አለበት።
ከንቲባው ግን ተፈናቃዮቹ ወደ ተዘጋጁት መጠለያዎች የሚንቀሳቀሱት በተጠና መንገድ ነው ይላሉ።
መሄድ የሚችሉት ተለይቶ በትክክል እነዚህ ነፍሰ ጡር ያልሆኑ፣ ወላድ ያልሆኑ፣ በጣም በሽተኛ ያልሆኑ እነዚህ አካባቢዎች ለይቶ እዛ ቦታ ለማስፈር የቦታ መረጣው ተጠናቷል። ይህንን በቅርብ ቀናቶች ውስጥ መፍትሄ ይገኛል ተብሎ ይታሰባል።
ሰብአዊ ጉዳቱን ለመታደግ መንግስታዊና መንግስታዊ ያልሆኑ ተቋማት የተራድኦ ተግባራትን እየፈጸሙ መሆናቸውን ያስታወሱት የከተማዋ ከንቲባ ከተጎጂዎቹ ብዛትና ከጉዳቱ ስብስብነት አንጻር ችግሩን በተወሰኑ አካላት ጥረት መፍታት እንደማይቻል ያመለክታሉ።
ከቤቱ ተፈናቅሎ የመጣ ሰው ብዙ ነገር ይጎለዋል። በተለይ በጤና ዘርፍ ላይ አልባሳትን የሚቀርብበት አግባብ ይሰጣል። እነዚህ መሟላት መቻል አለባቸው። ሪሶርስን በተገቢ መንገድ አሁን አንዳንድ ከኑሮ ውድነት ጋር በተያያዘ ሌሎች የዘይት ምርቶች ከፍተኛ ናቸው፣ ዋጋቸው እየጨመረ ነው ያለ። ያም ዓለም አቀፉ ማህበረሰብ በእነዚህ ክፍተት እርዳታ መስጠት የሚችልበት እድል ካለ ማንኛውም ማህበረሰብ በህይወት ኑሮ ነገጧት ወደ ተደላደለ ሰላምና አካባቢ ሊመለስ የሚችልበት እድል ይፈጥራል።
በዓለም አቀፍ ቀይ መስቀል ኮሚቴ ኮሚኒኬሽን ስራ ክፍል ኃላፊ ዘውዱ አያሌው መስሪያ ቤታቸው ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር በአገሪቱ የተለያዩ ክፍሎች የሰው ሰራሽና የተፈጥሮ አደጋ ሰለባ ለሆኑ ወገኖች የሰብአዊ አገልግሎት እርዳታውን እየሰጠ እንደሚገኝ ጠቅሰው ተመሳሳይ የተራድኦ ተግባሩን በቆቦና አካባቢው ተፈናቅለው ለመጡ የህብረተሰብ ክፍሎች በመስጠት ላይ መሆኑን አክለው አብራርተዋል።
ቆቦ አካባቢ የአስቸኳይ ጊዜ እርዳታ ለሚያስፈልጋቸው ከ12,000 በላይ ለሚሆኑ ተፈናቃዮች ቆቦ አካባቢ የሚገኙ የአስቸኳይ ጊዜ እርዳታ ምግብ፣ ሩዝ፣ አተር፣ የምግብ ዘይት፣ የማዕድ ጨው የመሳሰሉትን ድጋፍ አድርገናል። እዛው ቆቦ ላይ ተፈናቅለው ያሉ ሰዎች የመጠለያ ምንጣፎች፣ የምግብ ማብሰያ ቁሳቁሶች፣ የኤሌክትሪክ ተደራሽነታቸው ስለሌለ በፀሐይ ብርሃን የሚሰራ የሶላር ላምፕ የሚባለውን እንዲጠቀሙበት ለእነኝህ ሰዎች እርዳታ ተሰጥቷል።
የአሜሪካ ድምፅ ከትግራይ ክልል ተፈናቅለው እየመጡ ነው ስለተባሉት የህብረተሰብ ክፍሎችም ጠይቋቸው ነበር።
ተፈናቃዮች ወደ ቆቦ እየገቡ እንደሆነ ሰምተናል። እንደ ሰብአዊ ድርጅት ግን የእኛ ባለሙያዎች ሄደው ቁጥራቸውን ፍላጎት ዳሰሳ ወይም ኒድ አሰስመንት ሰርተው ይሄን ያህል ነው ብለው መረጃውን በእኛ ባለሙያዎች እስካረጋግጥ ድረስ በዛ ላይ አሁን ምንም ልል አልችልም።
የኢትዮጵያ መንግስት ሰራዊቱ ባለበት እንዲቆም ያስተላለፈውን ትዕዛዝ ተከትሎ በዋጃ ጥሙጋና አላማጣ አካባቢዎች የሚኖሩ ሰዎች ተፈናቅለው ወደ ቆቦ፣ ሮቢት፣ ጎብዬና ወልዲያ የመጡ ሲሆን በሺዎች የሚቆጠሩት ተፈናቃዮች መንግስት የአካባቢውን ሰላም አረጋግጦ ለቀውት ወደ መጡት ቀያቸውና ንብረታቸው እንዲመልሳቸው በተደጋጋሚ ሲጠይቁ ቆይተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ መንግስት አጎዋ እንዲቋረጥ መወሰኑና ኤችአር 6600 የተሰኘውን ሕግ ለማጽደቅ የሚደረገው እንቅስቃሴ ለረጅም ጊዜ የቆየውን የሁለቱን ሀገሮች መልካም ግንኙነት የማይመጥን መሆኑን የውጭ ጉዳይ ሚኒስትር ዛሬ አስታወቀ። የሚኒስትሩ ቃል አቀባይ በዛሬ በሰጡት ሳምንታዊ ጋዜጣዊ መግለጫቸው በዩክሬን ጦርነት ዙሪያ ኢትዮጵያ የወሰደችው አቋም ለዓለምም የሚጠቅም ነው ሲሉ የተናገሩ ሲሆን ከ100 ሺህ በላይ የሚሆኑ ኢትዮጵያውያንን ከሳውዲ አረቢያ ወደ አገራቸው ለመመለስ እየተሰራ መሆኑንም ተናግረዋል። መግለጫውን የተከታተለው መለስካቸው አመሃ ተጨማሪ አለው።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አምባሳደሯን በጽህፈት ቤታቸው ተቀብለው በሁለቱ አገሮች የጋራ ግንኙነት ላይ ሲወያዩ ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት ለማጠናከር ፍላጎቷን በተጨማሪም ባለፉት ጥቂት ዓመታት በኢትዮጵያ ውስጥ ተካሂደዋል ስላሏቸው ለውጦች በሰፊው ገልጸውላቸዋል ሲሉ አምባሳደር ዲና ሙፍቲ የሚኒስቴሩ ቃል አቀባይ ዛሬ በሳምንታዊ ጋዜጣዊ መግለጫቸው አስታውቀዋል። በሰሜኑ የሀገሪቱ ክፍል ስለተፈጠረው ግጭትና ተያያዥ ችግሮችም ሰፊ ገለጻ አድርገውላቸዋል ብለዋል። ከዚህ ችግር ጋር በተያያዘም የዩኤስ አሜሪካ አስተዳደር አሁን የወሰደው እርምጃ ጠቃሚ እንዳልሆነ ለአምባሳደሯ ተናግረዋል ብለዋል አምባሳደር ዲና ሙፍቲ።
ለማንኛውም ኢትዮጵያን ከአጓ ማስወጣቱ እና ኤችአር 6600 ተብሎ ኮንግረስ ላይ እየተንከባለለ ያለው የውሳኔ ሀሳብ የኢትዮጵያና የአሜሪካን የቆየ ግንኙነት የማይመጥኑ እንደሆኑ ነው ተነገራቸው። አምባሳደሯም ለተደረገላቸው ገለጻ ምስጋና አቅርበው መንግስት ከግጭቱ ጋር በተያያዘ በተለያዩ መንገዶች የሚያደርጋቸውን እንቅስቃሴዎች የተገነዘቡ መሆናቸውን፣ አሁንም ሁለቱን ሀገሮች ግንኙነት ለማጠናከር ሀገራቸው ብርቱ ፍላጎት እንዳላት በአሜሪካ በኩል ነው የገለጹት።
በአዲስ አበባ የሚገኘው የዩኤስ ኤምባሲ በጉዳይ ፍጻሜ መመራቱ በሁለቱ ሀገሮች መካከል የቆየው መልካም ግንኙነት መሻከሩን የሚጠቁም መሆኑን በማመላከት ከጋዜጠኞች የቀረበውን ጥያቄም አምባሳደር ዲና አልተቀበሉትም።
ግንኙነቱ አሁንም በአምባሳደር ደረጃ ነው። ፉል ፍሌጅድ ዲፕሎማቲክ ሪሌሽንሽፕ ነው ያለን። ምንም የተቀየረ ነገር የለም።
አምባሳደር ዲና ሙፍቲ በዛሬው መግለጫቸው ካተኮሩባቸው አንዱ በዩክሬንና በሩሲያ መካከል ስለተፈጠረው ግጭትና ከፍ ወዳለ ደረጃ ከሄደ በጠቅላላው ዓለማችን በሚጋርጠው አደጋ ላይ ነበረ። ከዚህም አንጻር ኢትዮጵያ በተባበሩት መንግስታት ድርጅት በተጠራው አስቸኳይ ጉባኤ የወሰደችው አቋም ጥቅሙ ለኢትዮጵያ ብቻ ሳይሆን ለመላው የዓለም ሀገራት ነው ብለዋል። ኢትዮጵያ በመንግስታቱ ድርጅት ያለውን መቀመጫዋን ባዶ ማድረጓ ያለውን መልእክት አብራርተዋል።
ይሄ የተለመደ አይነት ግጭት አይደለም። ኢትዮጵያ የምትጠቀመው ከዚህ ግጭት ዓለምም የሚጠቀመው ሁለቱም ሀገሮች የሚጠቀሙት ይህ ግጭት ሰላማዊ መፍትሄ ሲያገኝ ነው። በአንዱ አሸናፊነት የሚጠናቀቅ ሊሆን አይችልም የሚል ድምዳሜ ላይ ከተደረሰ እንደዚህ አይነት አቋም መውሰድ ሀገሮችን ለሰላም መግፋት ነው። ሁለቱም ሀገሮች የሚጠቀሙት ይህን ነገር በጀመሩት መንገድ አሁን አልፎ አልፎ ያዝለገት ያደረጉታል በጀመሩት ድርድር ነው የሚል አቋም አጥብቀን ይህንን አቋም ለማሳለፍ ይህን መልዕክት ለማስተላለፍ ነው። የኢትዮጵያን ጥቅም ያስከብራል። የኢትዮጵያ ጥቅም የሚከበረው ደግሞ ባይ ላርጅ የሬስት ኦፍ ዘ ወርልድ ጥቅም ሲከበር ነው የሚለውን ነገር ነው እዛ ጋ የምንወስደው።
በዩክሬን ስለሚገኙ ኢትዮጵያውያን ደህንነት ጉዳይም ይህን ብለው ነበረ።
ቤዚካሊ ዩክሬን እንግዲህ ያለው ነገር አሁንም ድንግዝግዝ ያለ እንደሆነ ታቃታ አላቸው። እዛ አካባቢ ያሉ የበርካታ ሀገሮች ዜጎች ትርምስ ነው ያለው። እኛም እዛ አካባቢ ያሉትን ዜጎች ሴፍቲ በሚመለከት በአቅራቢ ያሉት እንግሊዝ፣ ጀርመንም የጣሊያንም ኤምባሲ እንዲከታተሉ አሳይመንት የተሰጠበት ሁኔታ ነው ያለው። ነገር ግን በተጨባጭ ይህን ያህል ቁጥር የሚል ነገር ሶፋር ወደ እናንተ ተብል እስከመጣሁበት ድረስ የያዝኩት ሰነድ የለኝም፣ ዝርዝር ሰነድ የለኝም ለማለት ነው።
አምባሳደር ዲና የብዙ ኢትዮጵያውያንን ቀልብ የሳበ ነው ያሉት በሳውዲ አረቢያ የሚገኙ ከ100 ሺህ በላይ የሚሆኑት ኢትዮጵያውያን ጉዳይ ነው። መንግሥት ከፍተኛ ትኩረት ሰጥቶ መፍትሄ ለማምጣት እየሠራ ነው ያሉት ቃል አቀባይ በምክትል ጠቅላይ ሚኒስትርና በውጭ ጉዳይ ሚኒስትሩ የሚመራ 16 የተለያዩ መሥሪያ ቤቶችን ያሳተፈ ብሔራዊ ኮሚቴ መቋቋሙን ገልጸዋል። እነዚህ በከፍተኛ ስቃይ ላይ እንደሚገኙ የሚነገርላቸው ዜጎችም በአጭር ጊዜ ወደ አገራቸው ይመለሳሉ ብለዋል።
አንዳንድ ሚዲያዎች እናንተም እንደምታውቁት አጭር ጊዜ ቀረው እያላችሁ ያሰለቻችሁ ኮምፕላይን እያቀረ እንደቆረቡ እንደሆነ እናያለን። ነገር ግን ምንም ቢሆን ከእውነት መራቅ የለበትም። እውነታው ይሆን በሀገር አቅም በፕራዮሪቲ ነው ባለው ነባራዊ ሁኔታ ነው የሚሰራው። እነዚህ ሳውዲ ውስጥ ህጋዊ ሰውነት የላቸውም ተብሎ የሚባሉ ዜጎች ምናልባትም በዚህ በማስወጣቱ ሂደት ውስጥ ሊታቀፉ ይገባሉ ተብሎ የሚታሰቡት 100,000 በላይ የሚሆኑ ናቸው። ከዚህ ውስጥ ብዙዎቹ ህገወጥ ናቸው የሚል ነው በሳውዲ በኩል የሚቀርበው። ይሄ ይሆንም አልሆንም መንግስት ዜጎቹን የመታደግ ግዴታ ስላለበት ይህን በአጭር ጊዜ ውስጥ ወደ ስራው ይገባል የሚል ነገር ነው ያለው። ይህ በዚህ እንዳለ ሊባኖን ያለው ቆንስላችን በዚሁ ሳምንት 59 ዜጎችን ከአይኦኤም ጋር በመተባበር ወደ ሀገር ቤት መልሷል።
አምባሳደር ዲና ሙፍቲ በኢኮኖሚ በህዝብ ዲፕሎማሲና በሌሎች መስኮችም ተከናውነዋል ያሏቸውን ድርጊቶች በመግለጫቸው አካተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባችን እንለፍ። በዶክተር ደብረጽዮን ገብረ ሚካኤል የወንጀል ክስ መዝገብ የሚጠሩ ዶክተር አዲስ አለም ቤሌማ፣ ዶክተር አብርሃም ተከስተ፣ ወይዘሮ ኬሪያ ኢብራሂምን ጨምሮ ሌሎች 16 ተከሳሾች ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት መቅረባቸውን የህግ ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምጽ ተናግረዋል። ችሎቱ ለዛሬ የተቀጠረው የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ለሱር ኮንስትራክሽን፣ ለመስፍን ኢንዱስትሪያል ኢንጂነሪንግ እና ለትራንስ ኢትዮጵያ ኃላፊነቱ የተወሰነ ድርጅት እንዲሁም ከእስር ውጪ ለሚገኙ በመዝገቡ ለሚጠሩ ተከሳሾች የቀጠሮ መጥሪያ ክስ እንዲደርስ ታዞ የወንጀል ምርመራ ቢሮ ኃላፊ መጥሪያውን ያላደረሱበትን ምክንያት ቀርበው እንዲያብራሩ ተለዋጭ ቀጠሮ በመሰጠቱ መሆኑን የተከሳሾቹ ጠበቃ አስታውቀዋል። ፍርድ ቤቱ የእነዚህ ድርጅቶችን የመጥሪያ ውጤት ለመጠባበቅ ለመጋቢት 15 ቀን ተለዋጭ ቀጠሮ ሰጥቷል። ፀሐይ ዳምጠው ዝርዝር አላት።
የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂምና ሌሎች 16 የቀድሞ የኢትዮጵያ መንግስት አመራሮችና የንግድ ሰዎች ዛሬ በነበራቸው የፍርድ ቤት ውሎ የዋስትናና የመጥሪያ ማድረስ አለማድረስ ጉዳይ አከራካሪ እንደነበር የህግ ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምጽ አስረድቷል። ጠበቃው ስለ ዛሬ ውሎ ሲያስረዱ
ፖሊስ የትዕምት ወይም የኢፈርት ኩባንያዎች ተብሎ ከሚጠቀሱት ኩባንያዎች መካከል ሶስቱን ሱር ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር፣ መስፍን ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር እና ትራንስ ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር የሚባሉ ናቸው። መጥሪያ እንዲያደርስ በሚል ነበር ቀጠሮ የተያዘው። ለዛሬ ብቻ ሳይሆን ከዛ በፊትም በተደጋጋሚ ለእነዚህ ኩባንያዎች መጥሪያ ያደርሱ ነበረ የተባለው እና ፖሊስ የሚለው እኛ በተደጋጋሚ ይህን ትዕዛዝ ተሰጥቶን እንደ ትዕዛዙ መፈጸም አልቻልንም እና ተገማግመን የኛ ጥፋት መሆኑን ደርሰንበት የእርምጃ ወስደናል። ስለዚህ እናስተካክላለን። አሁን በቀጣይም ከአቃቢ ጋር አድራሻዎቻቸውን ጠይቀን አስተካክለን ትዕዛዙን እንፈጽማለን። የማይፈጸምበት ምክንያት ካለ ምክንያት እንገልጻለን ያለው ፍርድ ቤትም ያው ከአድራሻዎቻቸውን ከአቃቢ ወስዳችሁ በቀጣይ ቀጠሮ መጥሪያ አድርሳችሁ የኩባንያዎቹ ተወካዮቻቸው እንዲቀርቡ የሚል ቀጠሮ ነው የተሰጠው።
በዛሬው ችሎት ከተከሳሾች የቀረበውን አቤቱታ አቶ ሀፍቶም ገልጸዋል።
ተከሳሾቹን በተመለከተ ያነሱት አቤቱታ ነበር። ዋስትና ተፈቅዶላቸው ገንዘብ ተይዞ ነበረ አራዳ ፍርድ ቤት 2013 ግንቦት ላይ ክስ ከተመሰረተባቸው በኋላ ወደ ማረሚያ ቤት ስለወረዱ ያ ገንዘብ ዋስትና መያዙ ምንም ትርጉም ስለሌለው እሱ ይመለስልን ነው።
በዛሬው የችሎት ውሎ ግራ ቀኝ ያዳመጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንድ የጸረ ሽብርና ህገ መንግስት ጉዳዮች ችሎት በፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ በሰጠው ትዕዛዝ ላይ መልስ ለመጠባበቅ ለመጋቢት 15/2014 ተለዋጭ ቀጠሮ ሰጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የሐሙስ ምሽት መሰናዷችን ከአሜሪካ ድምጽ እንደቀጠለ ነው። አሁን ደግሞ የምናልፈው ወደ ራሽያና ዩክሬን ወቅታዊ ጉዳይ ይሆናል። የአፍሪካ ህብረት የወቅቱ ፕሬዚዳንት የሆኑት የሴኔጋሉ ፕሬዚዳንት ማኪ ሳል የሩሲያው ፕሬዚዳንት ቭላድሚር ፑቲን የዩክሬን የተኩስ አቁም እንዲያደርጉ ይፈልጋሉ። ማኪ ሳል ከፕሬዚዳንት ፑቲን ጋር የተነጋገሩት ሴኔጋል በተባበሩት መንግስታት የሩሲያውን ወረራ በማውገዝ ባስተላለፈው ድምጽ ላይ አገራቸው ሴኔጋል ድምጸ ተአቅቦ ባደረገችበት ሳምንት ነው። የአሜሪካ ድምጽ ዘጋቢ አኒካ ሃመርሽላንግ ከዳካር እንደዘገበችው የአፍሪካ ሀገሮች ጦርነቱ እንዲያበቃ ይፈልጋሉ ይፈልጋሉ። ይሁን እንጂ ደግሞ ፕሬዚዳንት ፑቲንንም ማበሳጨት አይፈልጉም። የአኒካን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
ፕሬዝደንት በአፍሪካ ህብረት ሊቀመንበርነታቸው የሴኔጋሉ ፕሬዝደንት ማኪሳል ትናንት ረቡዕ ያቀረቡት ጥያቄ ከሳምንት በፊት በተደረገው የተባበሩት መንግስታት ስብሰባ የሩሲያን ወረራ በማውገዝ ድምጸ ተአቅቦ ካደረጉ 16 አገሮች አንዷ ከሆነችው የራሳቸው ሴኔጋል አቋም የተለየ ነው። በአፍሪካ የዲሞክራሲ አርአያ ሆና በመትታወቀው አገር ይህ መሆኑ ብዙዎችን ያስገረመ መሆኑ ተመልክቷል። በአፍሪካ የስትራቴጂክ ጥናት ማዕከል ዳይሬክተር የሆኑት ጆሴፍ ሴግል ሴኔጋል በመንግስታቱ ድርጅት ያሳየችው አቋም እንደሌሎቹ በርካታ አፍሪካ ሀገሮች ለአመታት ሲታይ የኖረ የገለልተኝነት አቋም የታየበት እንጂ ለሩሲያ የተሰጠ ድጋፍ አይደለም ይላሉ። አፍሪካውያኑ በሃያላን አገሮች ጠብ መግባት አይፈልጉም የሚሉት ጆሴፍ ገለልተኝነት ለመጠበቅ የተወሰደ አቋም ነው ብለዋል።
ሩሲያ አፍሪካ ውስጥ ትልቅ የንግድ ልውውጥ አላት። ለምሳሌ ሉክ ኦይል የተሰኘው የሩሲያ ነዳጅ ኩባንያ ባለፈው ዓመት ከሴኔጋል ጋር የ300 ሚሊዮን ዶላር ውል ተፈራርሟል። ይሄው የሩሲያ ኩባንያ በካሜሩን፣ ግብጽ፣ ጋና፣ ናይጄሪያ ውስጥም ይሰራል። የሩሲያ ማዕድን ድርጅቶች በአፍሪካ ይሳተፋሉ። በአንጎላ አልማዝ፣ በጊኒ አልሙኒየም፣ በናሚቢያ ዩራኒየም ያወጣሉ።
ከሁሉም በላይ ሞስኮ ለአፍሪካ የጦር መሳሪያዎችን በማቅረብ ትታወቃለች። እንደ አውሮፓ አቆጣጠር ከ2015 ጀምሮ ከ20 በላይ ከሆኑ የአፍሪካ አገሮች ጋር ወታደራዊ ስምምነቶችን ተፈራርማለች። ለክሬምሊን ቅርበት ያላቸው የሩሲያ የግል ወታደራዊ ኩባንያዎችም እንደ ማሊና ማዕከላዊ አፍሪካ በመሳሰሉት አገሮች አፍሪካ ውስጥ ስር የሰደደ ጠንካራ መሰረት አላቸው። በበርካታ አፍሪካ አገሮች ፍላጎት ላይ የተመሰረተ ግንኙነት ያለ ስለሆነም አፍሪካውያኑ አገሮች ከክሬምሊን ጋር መጋጨት አይፈልጉም። ጦርነቱ ሄዶ ሄዶ በራሳቸው ላይ የሚያስከትለውንም ውጤት የአፍሪካ መሪዎች ከወዲሁ እያዩት ነው። በዳካር ዩኒቨርሲቲ የፖለቲካ ሳይንስ ክፍለ ትምህርት ኃላፊ የሆኑት አብዱራህማን ታሂሚ እንዲህ ይላሉ።
ሩሲያ ብዙ ምርቶችን ወደ ውጭ የምትልክ ሀገር ናት። እነዚህ ደግሞ ጋዝና ጥሬ ዕቃዎችን ጨምሮ በምጣኔ ሀብት ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉት እንደ ስንዴ የመሳሰሉት ምርቶች ናቸው።
ታሂሚ ጥሩነቱ የአፍሪካ ህብረት ድምፁን የሚያሰማበት መድረክ ግን አለው ይላሉ።
ዓለም አቀፍ ግንኙነት በሀያላን ሀገሮች ብቻ የሚወሰን አይደለም። የአፍሪካ ህብረት አህጉራዊ ተቋም ሲሆን በሚያሰማው ድምፅ ተጽዕኖ ሊያመጣም የሚችል ነው።
ሩሲያም አፍሪካን ትፈልጋለች ያሉት ታህሚ ለራሷ ስትል የአፍሪካን ህብረት ማዳመጥ ይጠቅማታል ይላሉ። የአፍሪካ ህብረት ጥሪን አስመልክቶ ክሬምሊን ባወጣው መግለጫ ወረራውን ዶናባስን ለመከላከል በተደረገ ልዩ ወታደራዊ ዘመቻ ሲል ጠቅሶታል። የአፍሪካ ህብረት ሊቀመንበር ማኪሳል ስላቀረቡት የተኩስ አቁም ጥሪ ግን ምንም አላለም። ይልቁንም ሩሲያ የውጭ አገር ዜጎች በሰላም ለቀው እንዲወጡ ማሳሰቧንና ሁለቱ መሪዎች የሩሲያና የአፍሪካ ግንኙነት ለወደፊቱ የበለጠ ለማጠናከር ያላቸውን ቁርጠኝነት መግለጻቸውን አስታውቀዋል።
እያዳመጣችሁት ያላችሁት ከ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከአሜሪካ ድምጽ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ፕሮግራማችን ላይ አስተያየት ካላችሁ በማህበራዊ ድህረ ገጾቻችን አት ቪኦኤ አማሃሪክ በማለት አስተያየቶቻችሁን ልታስቀምጡልን ትችላላችሁ። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ ወደ ያዝ ነው የመጀመሪያው ቅንብር እንውሰዳችሁ። ወደ 2 ሚሊዮን የሚጠጉ ዩክሬናውያን የሩሲያን ወረራ ሸሽተው ተሰደዋል። ከቤተሰብ መለያየት ወይም የቤተሰብ አባልን በሞት ማጣት ጨምሮ የእያንዳንዳቸው ታሪክ እጅግ ልብ የሚሰብር ነው። የአሜሪካ ድምጽ የአንድ የዩክሬን ቤተሰብን የስደት ታሪክ ተከታትሏል። የ70 ዓመት አረጋዊትና የ3 ዓመት ሕፃን ያሉበት የኖቾቭና ቤተሰብ 4 ሴቶች ከኪየቭ ወደ ፖላንድ ተሰደው አንድ የፖላንድ ቤተሰብ ተቀብሎ አስጠልሏቸዋል። የቪኦኤው ሄንሪ ሪጅዌል ከክራካው እንደዘገበው ይህ ቤተሰብ ከቀዬው ሲሰደድ ሁለተኛ ጊዜው ነው። ቆንጂት ታየ ዘገባውን እንዴት አቀርበዋለች።
ምን እየሆነ እንደሆን የማታውቀው ሕፃኗ ኡሊያ እንቅልፏን እየለጠጠች ነው። 3 ዓመቷ ሕፃን በጦርነት መሃል 2 ቀን ሙሉ ብዙ መቶ ኪሎ ሜትር ተጉዛለች። አሁን ደህንነቷ የሚጠበቅበት ቦታ ደርሳለች። ፖላንድ የስደተኛ ጣቢያ ውስጥ ነው ያለችው። የኖቾቭና ቤተሰብ አያት፣ ልጅና የልጅ ልጅ ሲሰደዱ ሁለተኛ ጊዜያቸው ነው። አውሮፓውያን አቆጣጠር በ2014 ዓ.ም በሩሲያ የሚደገፉ ተገንጣዮች የሚኖሩባትን ሉሃንስ ከተማ በተቆጣጠሩ ጊዜ ተሰደዋል። አሁን ደግሞ የሩሲያ ታንኮች ኬቭን ሲከቡ ቤት ንብረታቸውን ጥለው ሄዱ። ማሪያና ቾቭና ከናቷና ከልጆቿ ጋር ተሰዳለች።
When we moved to Kyiv, we hoped that we were safe.
Kyiv menor sinjemir foy ahun denennetachin ittebekal bilen neber. Betim gezzan nurachinin indegena memesret jemrenim neber. Lelijochum tiru naw biye des biloy neber. Indiyawum hulettenya lijen yewledkut Kyiv kegebban naw. Yihi neger le hulettenya gize sidersibbin gin indet ba21nyaw meetamet indi haynet neger ikkesetal biye mamen yakateñ.
ማሪያ ባለቤት ለውጊያ ግዳጅ ተጠርቶ ገብቷል። ትልቋ ልጇ አና ስትናገር ተነስተን እንሽሽ ብለን የወሰነው የሩሲያ ሚሳኤሎች ያካባቢያችንን ጎዳናዎች መምታት ሲጀምሩ ነው ብላለች።
በቃ ወደ አንዱ ጋር ሸሽተን ህይወታችንን ማትረፍ አለብን አለን። እህት አለችኝ 3 አመቷ ነው። ለወደፊት ህይወቷ የሚሆነውን ማድረግ አለብን።
እናም ሻንጣዎቻቸውን ሸክፈው ተነሱና ወደ ኪየቭ ባቡር ጣቢያ ሄዱ። አና ጉዟቸውን ለመታሰቢያ ባጭሩ በቪዲዮ ቀርጻዋለች።
It's really hardcore say they're not sitting in the train.
ባቡር ውስጥ መቀመጫ ቦታ አልነበረም። በጣም ያሳዝናል። በቃ ደረጃው ላይ ቆመው እባካቸው አሳፍሩን መውጣት እንፈልጋለን ምን እንደማደርግ ጨንቆናል ይያሉ ይለምኑ ነበር።
ፖላንድ ድንበር ለመድረስም 2 ቀን ፈጅቶባቸዋል። ከዚያም አቋርጠው ለመግባት ለ24 ሰዓታት ተሰልፈው ጠብቀዋል።
70 years granny she was just standing.
አያታችን 70 አመቷ ነው። መቀመጫ ለማግኘት አልቻለችም። ያን ሁሉ ሰዓት ቆማን ያሳለፈችው።
አያቷ ታታኒያ በሶቪየት አገዛዝ ውስጥ የኖሩ ናቸው። በኋላም የዩክሬንን ነጻነት ያዩ አረጋዊት ናቸው። አሁን በ70 አመታቸው አገር ጥለው መሰደዳቸው ያሳዝናቸዋል።
ስለዚህ ነገር ለመናገር እንባ ይቀድመኛል። ገና ሳነሳው ነው የሚያስለቅሰኝ። ለህፃናቱ፣ ለሀገራችን፣ ለሁሉም ሰው አዝናለሁ።
ግን ስደት ላይ ሆኖ ወደ ኋላ ተመልሶ ማሰላሰያ ጊዜ የለም። ቤተሰቡ አሁንም ለመንቀሳቀስ እየተዘጋጀ ነው። አና ፖላንድ ክራኮ ከተማ ተቀብሎ የሚያስጠልላቸው አንድ ቤተሰብ አግኝታለች።
ክራኮ ስንደርስ ከባቡር ጣቢያው ትቀበለናለች። ጽፌላታለሁ። ልብስ፣ ምግብ፣ የሚያስፈልገንን ሁሉ ጠይቃናለች።
ስለዚህም መጠለያው ጣቢያ 2 ቀን አድረው እንደገና ጉዞ ላይ ናቸው። ተመልሰው ከሀገራቸው ወደ መጡበት ባቡር ጣቢያ መጓዝ ነበረባቸው። ክራኮ የሚሄዱበት ነጻ ትኬትም ተሰጥቷቸዋል። እዚያ የምትቀበላቸው ክሪስቲና ሌትኮውስኪ እየጠበቀቻቸው ነው። ባቡሩ ሲገባ ደስታ ሆነ። ለጊዜው ከስደት ጉዞ አረፍ ይላሉና በሾች የሚቆጠሩ ፖላንዳውያን የሌሎችም የአውሮፓ ሀገሮች ሰዎች ቤታቸውን ከፍተው የዩክሬንን ስደተኞች እየተቀበሉ ነው። ክሪስቲና የስፔን ሰው ነች። ያገባችው ፖላንዳዊ ነው። ከሰው ተፈጥሬ እንዴት አልቀበላቸውም ትላለች።
It's heartbreaking and I had to help.
የደረሰው ነገር በጣም ያሳዝናል። ስለዚህ መርዳት አለብኝ። ትርፍ ክፍል አለኝ። ስለዚህ እንዴትም ቢላለሁ።
ኢናቾቭና ቤተሰብ ፖላንድ ውስጥ ባገኘው አቀባበል እጅጉን ተደስቷል። ህፃን ኡሊያም አዲስ ጓደኛ አፍርታለች። ከተቀበላቸው የሌትኮውስኪ ቤተሰብ የሁለት አመት ልጅ ከካርመን ጋር ተገናኝታለች። ቀስ በቀስም የህፃንነት ፍንደቃዋ እየተመለሰ ነው።
ቀጣዩ መሰናዷችን ደግሞ ከዩክሬን ወደ ኢትዮጵያ ይመለሰናል። የኢትዮጵያን የምጣኔ ሀብት ጉዳይ የሚመለከት ይሆናል። ጠቅላይ ሚኒስትር አብይ አህመድ ተጨማሪ ሀብትና ተጨማሪ የውጭ ምንዛሬ ማግኘት ስለሚያስፈልገን የውጭ ባንኮች እናመጣለን ሲሉ በተወካዮች ምክር ቤት ተናግረው ነበር። ለመሆኑ የዚህ ፖሊሲ ጠቀሜታና ጉዳቱ ምንድን ነው? ሊደረግ የሚገባው ዝግጅት አለ ወይስ
በኢትዮጵያ የብሔራዊ ባንክ የማክሮ ኢኮኖሚ ባለሙያ የሆኑት ዶክተር ኢዮብ ተስፋይና በዓለም ባንክ የረጅም ጊዜ አገልግሎት ያላቸው የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ በዚህ ጉዳይ አስተያየታቸውን ሰጥተውናል። ደረጀ ደስታ እንደሚከተል ያቀርበዋል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ለሕዝብ ተወካዮች ምክር ቤት ባሰሙት ንግግራቸው እንዲህ አሉ።
ላለፉት 20 ዓመታት የኢትዮጵያ ባንኮች አቫንስ አግኝተዋል። ሌላ ባንክ መጥቶ ሳይሻማቸው ብቻቸውን የሚሰሩበት እድል አግኝተዋል። ይሄንን ሁኔታ ረዘም ላለ ጊዜ ማቆየት አይቻልም። በብዙ ምክንያት ተጨማሪ ሀብት፣ ተጨማሪ ውጭ ምንዛሪ ማግኘት ስለሚያስፈልገን ባንኮች እናመጣለን።
የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ባንኮችን ወደ አገር ውስጥ የማምጣቱ ግፊትና አስፈላጊነት የቆየ ነው ይላሉ።
መቼም አሁን እንግዲህ ዓለም አቀፍ የሆነ የገበያ ስርዓት ነው ያለ። በአካው ደግሞ በጠቅላላ አህጉሩን አንድ የነጻ ገበያ ለማድረግ የሚደረግ ትኩረት አለ። የኢትዮጵያን ኢኮኖሚ ደግሞ ለመክፈት ምክንያቱም በፓርቲ ዶሚኔትድ የሆነ ኢኮኖሚ ስለሆነ ሊብራላይዝ ማድረግ ያስፈልጋል፣ የመንግስት የሆኑትን ወደ ግል ማስተላለፍ ያስፈልጋል የሚለው ብዙ ጊዜ ውይይት ሲደረግበት ቆይቷል። ዓለም ባንክ በነበርኩበት ጊዜ ብዙ ግፊት ነበር። IMF ግፊት ያደርግ ነበር። ባንክ ግፊት ያደርግ ነበር። ኢኮኖሚውን ክፍት ማድረግና ኮምፒቲሽን ጠንካራ እንዲሆን ማድረግ አግባባል። ውድድር ከሌለ አንድ ሀገር በዘላቂነት ሊለማ አይችልም። ያንን እቀበላለሁ፣ ግን የቆጡን አወርድ ብላ የብብቷን ጣለች እንዳይሆን እፈራለሁ።
ምንድን ነው የሚያስፈራው?
አንዱ በጣም የሚያስፈራኝ የኢትዮጵያ ሁኔታ መርህ ግልጽነት የለው። ግልጽነት ሲኖረው ነው። ለምሳሌ ይህን የምናደርግበት ምክንያት ይሄ ነው፣ ክፍት የምናደርግበት ጊዜ ምክንያት ውድድር እንዲኖር ነው ባል ጥሩ ነው። ውድድሩ ምን ላይ ነው የሚለውን ሰው ሊያስብበት ይችላል። የግል ክፍሉ ግልጽነት ባለው ኃላፊነት ባለው ሁኔታ ሊወዳደርበት የሚቻለውን እድል ይፈጥርለታል ማለት ነው። ዋን ኢኮኖሚውን ሊብራላይዝ እናድርግ፣ እንክፈተው፣ የውጭ ባንኮች ይግቡ በሚባልበት ጊዜ እኔ እንደሚገባኝ ከሆነ በሌሎች ሀገሮች የሚታየው ውድድር እንዲኖር ነው። ውድድር ማለት ምንድን ነው? አበዳሪዎች፣ ባንኮች፣ ኢንቨስተሮች ተወዳድረው በዚህ ቦታ የሚያዋጣ የስራ እድል ለመፍጠር የሚቻልበት፣ ምርት ለማሳደግ የሚቻልበት። ተበዳሪው ህዝብ አለ፣ አገልግሎት አላገኘም እና እንስጠው ብለው ትኩረት ይሰጡታል ማለት ነው። ያነ ክፍተት ይሞላል ማለት ነው። ምክንያቱም ኢትዮጵያ የነፍስ ወከፍ ገቢ ድሀ አገር ናት። በቁጠባ የሚሰበሰብ ገንዘብ የለም። ስለዚህ ገንዘቡ የሚመጣው ከየት ነው? ከህዝብ ተሰብስቦ በባንክ የሚቀመጠው ገንዘብ ነው። ያንተ የኔ ገንዘብ ማለት ነው፣ የተራው ህዝብ ገንዘብ ማለት ነው። ያንን እንግዲህ ለማበደር እንዴት ያለ ስርዓት አለ፣ እንዴት ያለ አመራር አለ የሚለው ያለው ኃላፊነት ያለው ቁጥጥር የሚደረግበት ምክንያቱም ኦቨርሳይት ያስፈልገዋል። አሜሪካ የምንኖርበት ሀገር እኮ ፌዴራል ሪዘርቭ ትሬዥሪ ኦቨርሳይት ይሰጣሉ። ስለዚህ ኦቨርሳይት ያስፈልገዋል። ግልጽነት እንዲኖር፣ ውድድር እንዲኖር፣ ሙስና እንዳይኖር፣ ተወዳዳሪነት ጠንካራ እንዲሆን ያደርጋሉ። ስለዚህ ያን ኃላፊነት የኢትዮጵያ መንግስት በተቋም ደረጃ ብሔራዊ ባንኩ ጠንካራ መሆን አለበት። የውስጥ ባንኮቹ እንደ ንግድ ባንክ ያለ ትልቅ በዚያው ሰሞን ትልቅ ህንጻ ሰርቶ ምንድን ነው ህንጻው የተሰራበት ልግን ብለን እኮ መጠየቅ አለብን። ህንጻ በሚሰራበት ጊዜ ከፍተኛ የሆነ ካፒታል አለ ማለት ነው። ያነ ካፒታል ደግሞ ዝም ብሎ እንዲሁ ሰው የሚያስቀምጠው ካፒታል ስለሆነ በኃላፊነት መጠቀም ያስፈልጋል ማለት ነው። ውድድር መኖር አለበት ማለት ነው። ያን ባንክ ደግሞ ማበደር አለበት። ሰርቫይቭ ለማድረግ ለመወዳደር ማበደር ይኖርበታል።
ከባንኮች ጋር ነባር የስራ ልምድ ያላቸውና የኢትዮጵያ የማክሮ ኢኮኖሚስት ባለሙያ ዶክተር ኢዮብ ተስፋዬ የውጭ ባንኮችን አስፈላጊነት ሲገልጹ እንዲህ ብለዋል።
ኢትዮጵያ የውጭ ባንኮች ከሌሉባቸው ጥቂት ሀገሮች አንዱ አለ። በጣም በጣም ጥቂት ሀገሮች ናቸው በዓለም ላይ ብዙም የውጭ ባንኮች የማይገቡባቸው። ይሄ ፖሊሲ ሪዝን ነው። ኢትዮጵያ ውስጥ ለረጅም ጊዜ የፋይናንሻል ሴክተሩን የዲቨሎፕመንት ኢንስትሩመንት አድርጎ ለመጠቀም ታስቦ ስለነበር ብዙ ጊዜ የውጭ ባንኮች እንዳይገቡ የፖሊሲ ማዕቀብ ነበረባቸው። ባንኪንግ ሴክተሩ የሀገር ውስጥ ሴክተር ብቻ ነው ተብሎ ቆይተዋል። ቲንክ አሁን የውጭ ባንኮች ወደ ኢትዮጵያ መግባቱ የሚቀር ነገር አይመስልም። እስከ ወዲያኛው ደግሞ አይግቡ ማለትም አይቻልም።
ምክንያቱም የውጭ ባንኮች ይዘው ሊመጡት ከሚችሏቸው ነገሮች መካከል የውጭ ባለሀብቶችን አንዱ መሆኑን ዶክተር ኢዮብ ያስረዳሉ።
የውጭ ባንኮች ኢትዮጵያ ውስጥ ቢገቡ ዋነኛና ትልቁ አድቫንቴጅ የውጭ ኢንቨስትመንት ለመሳብ ጥሩ ኢንስትሩመንት ይሆናሉ። ምክንያቱም የውጭ ኢንቨስተሮች የሚያውቁ ያላቸው ባንኮች ኢንተርናሽናል ሬፑቴሽን ያላቸው ባንኮች ካሉ ሞር ኢንቨስት ለማድረግ ይደፋፈራሉ። ምክንያቱም እነዚህ ባንኮች ሬፑቴሽን ያላቸው፣ ሁለተኛ ስትሮንግ ካፒታል ቤዝ ያላቸው፣ ለውጭ ኢንቨስትመንት ዝውውር ቅልጥፍና ይኖራቸዋል። ፕላስ በቂ የውጭ ምንዛሬም ስላለ የውጭ ኢንቨስተሮች ፕሮፊታቸው በቀላሉ ይዘው ለማንቀሳቀስ ያስችላቸዋል። እና ብዙ ጊዜ ተመራጭነታቸው የውጭ ባንኮች በአብዛኛው የውጭ ኢንቨስተሮች ክሬዲት ኢንቨስተሮች ኮንትራክት ይሰጣል። በስ የውጭ ባንኮች የሚፈለጉበት አዘርዋይስ ለመሰፋድ አዲስ አሰራር አዳዲስ ማኔጅመንት እዚህ አይነት ነገሮችን ይዘው ስለሚመጡ ሌሎች ባንኮች ሊማሩና ሊሻሻሉ ይችላሉ። አንድ ሰው ደግሞ ኮምፒቲሽን መኖሩ ለአገልጋዩ በርሰብ አድቫንቴጅ አለው። እነዚህ ዋናውና ጠቀሜታዎች ናቸው።
ይሁን እንጂ ይላሉ ዶክተር ዮ፣ የውጭ ባንኮች ወደ አገር ውስጥ ይግቡ ሲባል ደግሞ የሚያመጡት ጥቅምና የሚያስከትሉት ጉዳት በሚገባ መጠናት አለበት።
ይግቡ ሲባል ግን በተጠና መልኩ መሆን አለበት። ደግሞ የውጭ ባንኮች ወደ ኢትዮጵያ ከገቡ ኢንተርምስ ኦፍ ፋይናንሽል ኢንክሉዥን ነው ፋይናንስ ተደራሽነት የሚባለው ኢንተርምስ ኦፍ ፖቨርቲ ሪዳክሽን ምን ሊያመጡ ይችላል ኢንተርምስ ኦፍ ኤክስፖርት ፕሮሞሽን ኢምፖርት ሰብስቲቲዩሽን እና ሰርቪስ ፕሮሞሽን እንደገና ኢንቨስትመንት ምንድን ነው ኤክስፖርት ማድረግ የሚቻለው ከውጭ ባንኮች ምንድን ነው መጠቀም የሚቻለው በዝርዝር መጠናት ይኖርበታል። የውጭ ባንኮች ስለገቡ ብቻ ነው አውቶማቲክ የሆነ የኢኮኖሚክ ግሮዝ ይኖራል ኢኮኖሚክ ዴቨሎፕመንት ይኖራል ተብሎ አይታሰብም ወይም ጆብ ክሬሽን ይኖራል ተብሎ አይታሰብም። ይሄ ኩክሊ በተግባርም በቲዮሪም ነው የውጭ ባንኮች ለኢኮኖሚክ ዴቨሎፕመንት ያላቸው አስተዋጽኦ በዝ ዝርዝር ካልተጠና ድረስ እንደዚሁ በተሰናው 100% ተርምስ ኦፍ ኢኮኖሚክ ዴቨሎፕመንት ጥሩ ኮንትሪቢት ያደርጋሉ ብሎ መደምደም አይቻልም። ለምሳሌ በበርካታ አፍሪካ ሀገሮች የውጭ ባንኮች አሉ። ናይጄሪያም፣ ኬንያም እንደ ሌሎች ሀገሮች መጥቀስ ትችላለ። ግን ማች ኮንሰንትሬት የሚያደርጉት ብዙ ጊዜ በከተሞች አካባቢ ነው። ስለዚህ የፋይናንሽል ኢንክሉዥን የፋይናንሽል ተደራሽነት ላይ ያላቸው ኮንትሪቢሽን በጣም ዝቅተኛ ነው። ሰከንድ ኮንሰንትሬት የሚያደርጉት በአብዛኛው በኢምፖርት ኤንድ ኤክስፖርት ትሬድ ላይ ነው። ስለዚህ ለኢኮኖሚክ ዴቨሎፕመንት ያን ያህል አስተዋጽኦ ያደርጋሉ ተብሎም አይታሰብም። ይህ ኢምፒሪካል በኤቪደንስ የተደገፈ ነገር። ወደ ህንድ ብትሄድ ወደ 10 ባንኮች አሉ። ባንኮች ኢንተርምስ ኦፍ ጆብ ክሬሽን ለምሳሌ ከ30ና ከ40 ሺህ ይበልጣል። 1.2 or 3 billion ፖፕሌሽን ሳይዝ ባለበት 40,000 ጆብ ኦፖርቹኒቲ በጣም ዝቅተኛ ነው እና የውጭ ባንኮች የሚገቡበት ፖዚቲቭ ሳይድ እንዳለ ሆኖ ግን ከውጭ ባንኮች ምንድን ነው መጠቀም የሚቻለው የሚለውን ነገር አይ ቲንክ ቶሮሊ ሪቨርስሊ።
አድማጮች፣ ከሁለቱም ባለሙያዎች ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን ክፍል በሚቀጥለው ዝግጅት እናቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ባለሙያዎቹን ለሰጡን ትንታኔ እናመሰግናለን። ተከታዩ መሰናዷችን ደግሞ ሳይንስና ማህበረሰብ ነው። ለዛሬ አንድ በችግሮቹን ተቋቁሞ ስኬታማ መሆን የቻለ የህግ ባለሙያ ነው የምናስተዋውቃችሁ። ዳግማዊ አሰፋ ይባላል። ደራሲና የህግ ባለሙያ ሲሆን በወጣትነቱ ባልተጠበቀ ሁኔታ የደረሰበትን ጉዳት ህይወቱን ቀየረው እንጂ ከህልሙ አላቆመውም። ዳግማዊ 2 መጽሐፍ አሳትሟል። በሁለተኛው መጽሐፉ ደግሞ ተኩሶ ያቆሰለውንና ከአንገት በታች ያሉ አካላቶቹ እንዳይሰሩ ያደረገውን ሰው ይቅርታ እንዳደረገለት ይፋ አድርጓል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህና በሌሎች ጉዳዮች ከዳግማዊ ጋር ቆይታ አድርጓል። ወደዛ እንለፍ።
የዛሬ 7 ዓመታት ገደማ ነበር ዳግማዊ አሰፋ አንገቱ ላይ በጥይት ተመታው ከሐዋሳ ዩኒቨርሲቲ ከህግ ዲፓርትመንት በማዕረግ ተመርቋል። ብዙም ሳይቆይ ሌላ ልምድ ካለው የህግ ባለሙያ ወይም ጠበቃ ጋር ስራ ጀምሯል። ዳግማዊ ብዙ ህልም፣ ብዙ ራዕይ ለማሳካት እቅድ የነበረው ግና በልጅነቱ ነበር። ይሁን እንጂ ስራ በጀመረ በሁለት ወሩ የህይወት አቅጣጫውን የለወጠች ክፉ አጋጣሚ ተፈጠረች። መስከረም 28 2007 ዓ.ም
እዚሁ ሐዋሳ ከተማ ላይ ባል ሆቴል ያለው ባለሀብት ሆቴሉን በ35 ሚሊዮን ብር ሸጦት ከዛ ሌላ መንግስት ሊከፈል ይገባ የነበረውን 3 ሚሊዮን ብር ቀንሶ ለመክፈል ፍቃደኛ ባለመሆኑ ምክንያት ገዢው ያንን ሆቴል ገዝቶ ለመንግስትም የሚከፈለውን ክፍያ ራሱ ከፍሎ ያንን የከፈለውን ገንዘብ እንድናስመልስለት ወደ እኛ ቢሮ መጥቶ ጠበቃ አድርጎ ዳንኤልን ቀጥሮት ነበረ። ዳንኤል ለዚህ ጉዳይ ውክልና መውሰዱን ሲያውቅ ይኸው ባለሀብት በተደጋጋሚ ጊዜ እየደወለ እስከ 500,000-600,000 ብር ድረስ ጉቦ ሰጥሃለው፣ አውቀት ሸነፍ ወይ ደግሞ ኬዙን አበላሸው እያለ ይጠይቅ ነበረ። ግን ለዛ ፍቃደኛ አልሆነም። በዚህ ምክንያት መስከረም 28 2007 ዓመተ ምህረት ቢሮአችን ቁጭ ብለን እየሰራን ባለንበት ከጠዋቱ 2:30 በሚሆንበት ሰዓት ይሄው ግለሰብ ወደ ቢሮ በመምጣት ዳንኤልን ተኩሶ ሆዱ ላይ እኔም ደግሞ ተኩሶ አንገቴ ላይ በመምታት ዳንኤልን ህይወቱን እንዲያልፍ ሲያደርግ እኔ ደግሞ በከባድ የአካል ጉዳት ዊልቸር ላይ ለመቀመጥ ተገድጃለሁ።
ዳግማዊ አሁን እንዴት ነህ? ጥያቄም
በእርግጥ አሁን ጥሩ ነው። በፊት ብዙ የተደበላለቀ ስሜት ይሰማኝ ነበር። ይሄ አደጋ በነበረ ጊዜ ወጣት ነኝ፣ 23 አመቴ ነው፣ የማዕረግ ተመራቂ ነኝ፣ ብዙ ህልም ብዙ እቅድ ነበር። ያ በመጨናገፉ በጣም ስሜቴ በጣም ይጎዳል። ከዛ ውጪ ፊዚካሊ በጣም ከባድ ህመም ነበረው። ብዙ ቀዶ ጥገናዎች ነበሩኝ። ፋይናንሻሊ በጣም ከባድ ነበር። ሁሉም ነገሮች ማለት በሚቻል ደረጃ በጣም ከባድ ነበርና በጊዜ ሂደት ግን ከእግዚአብሔር ጋር ሁኔታዎችን እየተቀበልኩ ሲመጣ በተወሰነ ደረጃ መረጋጋትና ቢያንስ ውስጤን ሰላም ማድረግ ችያለሁ። ከህመም አንፃር አሁን እንደፈለኩ መንቀሳቀስ አልችልም። በእጆቼ መጻፍ መስራትም በእግሮቼ መራመድ መቆም አልችልም። ሌሎችም ከዚህ ጋር ተያያዥ የሆኑ ጉዳቶች አሉት። ግን ደህና ነው፣ ጥሩ ነው።
አዲሱን ዳግማዊ እንደተቀበለ ፈተናዎችን ለመጋፈት ቻልክ? ሌላ ጥያቄ፣
አንዴ ከመጣ በኋላ ወደፊት መጓዝ የምትችለው ስትቀበለው ብቻ ነው። ስለዚህ በጣም ጥርሴ ነክሼ ይሄኛውን ዳግም ማወቅ፣ መልመድ፣ መቀበል እሱ ብቻ ሳይሆን መውደድም ጭምር። በፊት እንደፈለኩ እንቀሳቀሳለሁ፣ በመኪና እንቀሳቀሳለሁ፣ ሞተር ሳይክል እንቀሳቀሳለሁ። ከሳምንቱ 7 ቀናት 6ቱን ቀን ስፖርት እሰራለሁ፣ እዋኛለሁ፣ ግራውንድ ቴኒስ እጫወታለሁ፣ ቴብል ቴኒስ እጫወታለሁ፣ ሩጫ እሮጣለሁ፣ ኤሮቢክ እሰራለሁ። ስፖርት የተባሉትን በቃ የሚቀረኝ የለም፣ በደንብ ነው የምሰራው። እና ያኛው ዳግም እኔ የገነባሁት ዳግም ነው። ይሄኛው ደግሞ እኔ ያልገነባሁትም ግን ኦልሬዲ መጥቷል። ስለዚህ መኖር ካለብኝ፣ መቀጠል ካለብኝ፣ መሳቅ ካለብኝ፣ ደስተኛ መሆን ካለብኝ ይሄኛውን ዳግም መቀበል ነበረብኝ።
ዳግማዊ ለምንድን ነው የምትኖረው?
ይሄ በጣም ከባድ ጥያቄ ነው። የመጀመሪያው መጽሐፌ ላይ ሁልጊዜ ለምንድን ነው ይሄ አደጋ የደረሰብኝ እያልኩኝ በጣም አዝን ነበር። ከሆነ ጊዜ በኋላ 7-8 ጊዜ ሞቼ በቃ ሞተ ከተባልኩበት ከተነሳው በኋላ ግን ጥያቄ የነበረው ለምንድን የተረፍኩት ነው። ማንም ሰው ከማይተርፍበት አደጋ ላይ ለምንድን የተረፍኩት የሚል ነው። አሁንም የተረፍኩበትንና የምኖርበትን አንድ አላማ አግኝቻለሁ ብዬ አስባለሁ። እኔ አሁን ባለሁበት ቦታ ሁሉ፣ ሰዎች እኔን በሚያዩበት ቦታ ሁሉ የመጀመሪያው ነገር ለሰዎች የምስጋና ምክንያት ነው። እጅግር እያለሁ የሚያማርር በጣም ብዙ ሰው አለ። እየተንቀሳቀሰ እንደፈለገ እየወጣ እየወረደ የሚፈልገውን እየሰራ እየበላ እየጠጣ ግን በቃ አንድም ቀን አመስግኖ የማያውቅ ብዙ ሰው አለ። ስለዚህ ሰዎች እኔን ሲያዩ ተመስገን ይላሉ። ስለዚህ አንዱ የምስጋና ምክንያት ሆኛለሁ፣ አንዱ የምኖርበት ምክንያት ነው። ሁለተኛውና ትልቁ ነገር ደግሞ ጽናት ነው፣ ማሸነፍ ነው። እኔ ለታናናሾቼም ለታላላቆቼም የሽንፈት ምክንያት መሆን አልፈልግም። በዚህ ምድር ላይ የምኖረው አንዴ ነው። ዛሬ ልትረፍ እንጂ የሆነ ቀን እንደምሞት አውቃለሁ። ስለዚህ መሞቴ ካልቀረ ደግሞ አሸንፌ የማሸነፍ ታሪክ ጽፌ ነው የምኖረው የማልፈው። ስለዚህ አንዱ የምኖርበት ነገር ደግሞ ጽናት ነው። ከዛ ውጪ ትልቁ ነገር ደግሞ ለብዙ ሰዎች የሚተርፍ ፍቅር፣ ለብዙ ሰዎች የሚተርፍ ይቅርታ፣ ለብዙ ሰዎች የሚተርፍ ሰላም በውስጤ ይዤ ነው የምንቀሳቀሰው። ስለዚህ ከራሴ አልፊያው ለሌላው እኖራለሁ።
አደጋው ከመድረሱ በፊት ለማሳካት ያቀድካቸውን አላማዎች አሁን ለማሳካት ታስባቸዋለህ?
አንዳንዶቹን ችያለሁ፣ አድርጌያቸዋለሁ። አንዳንዶቹ ደግሞ ገና ናቸው።
ከዳግማዊ ጋር ያደረግኩት ቆይታ የሰው ልጆችን ክፋትና ደግነት፣ የገንዘብ ፍቅርና ጥላቻ እንዲሁም ስለ ይቅርታ ጭምር ያወገነበት ነበር። በክፍሉ ይቀርባል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ለምሽቱ የመጨረሻ ጥንቅር አድርገን ወደ ያዝነው ዘገባ ነው የምናልፈው። በሴኔጋል ዋና ከተማ ዳካር እየተካሄደ የሚገኘው የአፍሪካ ቅርጫት ኳስ ሊግ እንደቀጠለ ነው። ሀብታሙ ስዩም የዛሬው ዕለታዊ ውድድር ደግሞ ምን እንደሚመስል ያስቃኘናል።
የአፍሪካ ቅርጫት ኳስ ሊግ ጨዋታዎች ቀጥለዋል። ሴኔጋል ዳካር ላይ በትናንትናው ዕለት የሩዋንዳው ኢነርጂ ቡድን የጊኒው ሲያዶ ሌጋሲ አትሌቲክን 85-81 አሸንፏል። በጨዋታው ኮከቡን ያመሸው ጄንዋ ኪስ፣ ኒሾ ብዙዌብ፣ ዮሲኑ ሙኬዛ ጨዋታው በሚጠናቀቅበት ቅጽበት ላይ በአንድ ሮሮ ያስቆጠረው 3 ነጥብ የቡድኑን ጉዞ የማይቀለበስ አድርጎታል። ኤኤስ ዴሳሌ የሞሮኮ ቡድን ነው የሞዛምቢኩን ሲኤፍ ዲቤራን 95-84 ድል አድርጓል። የሰሃራ ምድብን የቱኒዚያው ዩኤስ ሞኒስቲር ይመራል። የሩዋንዳው ኢነርጂ ቡድን ሁለተኛ ደረጃን ተቆናጥቷል። የጊኒው ሲያዶ ሌጋሲ አትሌቲክ በሶስተኛ ደረጃ ላይ ይገኛል። የመጀመሪያዎቹ ሁለቱ ቡድኖች እስካሁን ድረስ ሽንፈት አልገጠማቸውም። በነገው ዕለት የሞሮኮ ኤኤስ ዲሳሌ ከቱኒዚያ ሞናስቲር ጋር ይጫወታል። በተመሳሳይ ያዘጋጁ ሀገር ሴኔጋል ቡድን የዳካር ዩኒቨርሲቲ ቡድን ከሩዋንዳው ኢነርጂ ቡድን ጋር ይፋለማሉ። ሁሉም ጨዋታዎች በቪኦኤ የእንግሊዝኛ ጣቢያ በቀጥታ ይተላልፋሉ።
እኛም ፕሮግራማችንን በዚሁ እናጠናቀቃለን። ሰላም፣ ደህና ደሩ። Thank you.